ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ጋር ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
መጀመሪያ በጣም አራፍዳለሁ። ስመጣ ወይ አንድ ሰዓት ተኩል ምናምን መጣ ከገቡ በኋላ። አሁን ግን አንድ ሰዓት ሳይሆን መጣ እዚህ።
በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት ምገባ መርሃ ግብር እንደሚካሄድ ተገልጿል። ከዛ ጋር በተገናኘ ካነጋገርናቸው አባጊ ህጻናት መካከል የአንዷን አስተያየት ነው የሰማነው። ሙሉ ጉዳይ ቆየት ብሎ ይቀርባል። እንዲሁም ደግሞ ሌሎች ጉዳዮችም እየተካተቱበትን የዛሬውን ስርጭት አፍታሙ ዘዩም እመራለሁ። ኤልያስ አስማሪ ደግሞ የድምጽና የምስል ምህንድስና ይከውናል። አብራችሁ እንድታመሹ በድጋሚ ጋብዛለሁ። ወደ ቀዳሚው አብይ ጉዳያችን ይሻገር። በሊባኖስ በሚገኙ በሰዎች ቤት ውስጥ በሰራተኝነት በሚያገለግሉ ሴቶች ላይ ይፈጸማል የተባለን ጾታዊ ጥቃትና ትንኮሳን የተመለከተ ጥናት ከሰሞኑ ይፋ ተደርጓል። 10 ወራትን የፈጀው ጥናት በሀገሪቱ የህግ ከለላ ያጡ ሰራተኞች እየደረሰባቸው ያለውን ጾታዊ ጥቃትና ትንኮሳ አደጋና መፍትሄዎችንም መተግበር ያለባቸውን ጉዳዮችም አመላክቷል። ጥናት አድራጊዎቹ በሳምንት መገባደጃ ላይ ለተለያዩ ሀገራት ኤምባሲ ተወካዮች፣ ለሊባኖስ ህግ አውጪዎችና ለሚመለከታቸው አካላት የጥናታቸውን ውጤት ለማቅረብ ተሰናድተዋል። ይህን አስመልክተን ስለ ጥናቱ የበለጠ ለማወቅ ጥናቱን ከሊባኖስ አሜሪካ ዩኒቨርሲቲ ጋር በትብብር ያደረገው እኛ ለኛ የተባለው የስደት ማህበር ዋና ስራ አስኪያጅ የሆነችውን ባንቺ መርን አነጋግረናል። ባንቺ፣ አስቀድማ ጥናቱ በማንና እንዴት እንደተከናወነ ጠቅላላ አድርጋት ነግረናለች።
ጥናቱ የተሰራው በእኛ ነው። ተቋማችን ውስጥ ኢትዮጵያዊ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ምንድን ነው? የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን፣ አመራሮችን እንደ የፊሊፒን፣ ሴራሊዮን የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት ነው። እንደ የቶጎሊስ፣ ጋና የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው። በማይሰራ በምን መልኩ ይሰራ በሚል በሊባኒስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዝሚን የምትባል ሴትዮን የቅጥር ሁኔታ ያው አካሂዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው። ሪሰርቹ ፎርም የተደረገው ደግሞ በማህበራችን እና ያው በሰው ቤት ሰራተኞች እንዲሁም ደግሞ ከሰው ቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው።
እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋገራችሁ ከነሱ ያገኛችሁትን መረጃ ግብዓት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ አጋሪልኝ።
በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከ913 ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰው ቤት ስራ ላይ የሚገኝ፣ ግማሹ ደግሞ የተለያየ በደል ጭቆና ደርሶበት ጾታ ጥቃት የጾታ ትንኮሳ ደርሶበት ያው እደጅ ያለ መኖሪያ ፍቃድ የሚኖሩ ሲሆኑ ማለት ነው። እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይንም ደግሞ 68% የሚሆኑት የጾታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የጾታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል ግን መናገር አልፈልግም፣ ደርሶብኛል ያው ምኑን አወራዋለሁ፣ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው ማለት ነው። የተቀሩት ደግሞ እንግዲህ ያው ጾታዊ ጥቃት አልደረሰብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከ913 ሰው እንግዲህ 68% ጾታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው ራሱ እንትን ትለዋለ ማለት ነው። ሌላው ደግሞ ምንድነው በጣም በሚያሳዝን ሁኔታ ቤት ውስጥ ጾታዊ ጥቃት ደርሶባቸው ወይንም ደግሞ ጾታዊ ትንኮሳ የደረሰባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ወደጅ የተለያየ ጾታዊ ጥቃት ነው ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት ሄደው እንኳን የሚከሱበት ነው ሁኔታ የለም። አንደኛ በህጉ ላይ አልተካተቱም። ሁለተኛ ደግሞ ያው የሰው ቤት ሰራተኛ እህታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ወጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ፣ አላስፈላጊ የሆኑ ምስሎችን ቪዲዮዎችን በመላክ በመንካት ለመድፈር መሞከርን መሳም መሞከርን የተለያዩ በቃ በየመንገዱ በሄዱበት በየትራንስፖርቱ በሱቁ በስራ ቦታ በቤት ውስጥ በተለያየ ሁኔታ ነው ማለት ነው የጾታይ ትንኮሳ እየደረሰባቸው ያለው።
በዚህ ጥናት ላይ አንድ ያነሳችሁት ነገር አለ። ሊባኖስ በቅርቡ የጾታዊ ትንኮሳን በተመለከተ አንድ ህግ እንዳወጣችና ያ ህግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ አመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ህግ ደግሞ ተቀጥረው የሚሰሩ ሰራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል። ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርጓል?
እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የሰብአዊ ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከ75% በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሃራስመንት ሎ ብቻ ሳይሆን በከፋላ ሲስተም በተለያዩ የህግ ከለላን የሰብአዊ ሰራተኞችን ወይንም ደግሞ ስደተኛውን በቃ ያገለለና ያላካተተ ነው የሊባኖስ ነው ህግ ማለት ነው። ለምን አልጠይቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂያር ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይሄን ሲሰሩ ያው ይፋ ያደረጉት ነገር የለም። ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉንኛ سنመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይሄንን ነገር የመንግስትና አካል የህጉን የሚያወጡትን የእምነት አባቶችን የተለያየ ቦታዎችን ሄደው ይሄንን ነገር ሲያደርጉ የሰውየት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላረጉ አላካተቱም ማለት ነው። ሶ መጨረሻ ላይ ነውኛ ህጉ ከወጣ በኋላ ያወቅነው። ይሄንን እንዳወቀን ደሞኛ ያው ህጉን አይተን ወደው ማመልከት ስለማንችል ያደረግነው ምንድነው ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከ20 ምናምን በላይ ሰው አሳትፈን ያው ይሄንን ነገር ለማሰማትና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው። ይሄንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው።
ከዚህ ጥናት ጋር ተያይዞ ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ተቃቅሳችኋል። ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ህግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ሊተገበሩ የሚገቡ ምክረ ሐሳቦችን ትታችኋል። የተወሰኑትን ብታጋሪ።
ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋር በማንኛውም ዓለም ላይ ጾታዊ ጥቃት ይደርሳል በሴት ላይ ወይንም ደግሞ ጾታዊ ትንኮሳ ይደርሳል። ነገር ግን ወደ ከፋላን ስናነሳውኛ የሰብአዊ ሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው ቤት ውስጥ ነው ማለት ነው። ከቤት ውስጥ ውጪ የሚኖሩት ያለ ወረቀት ነው የሚኖሩት፣ ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ጾታዊ ጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ ወይኔ ቤት የገባው ተመስገን አሁንም ይነካኝ የለም ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው ቤት ውስጥ ነው ማለት ነው ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን ቤት ውስጥ ነው ማለት ነው። እና ከፋላ ሲስተሙ ካልተነሳ እዚህ ጋር የጾታ ጥቃቱን ህግ እንኳን ወይንም የጾታ ትንኮሳውን ህግ እንኳን ቢያጸድቅ እንትን ቢሉት ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነውና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድነው ያው ኤጀንሲዎችን በተመለከተ ምንም ማለት ነው የሚተዳደሩበት ነው ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩበት ነገር የለም። ያው እንደፈለጉ ነው የሚያረጉት። አልፎ ተርፎ የራሳቸውን ኮንትራክት የሚነድፉበት ኮንትራክት ነድፈው ለሚኒስትሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ነው ያለው የበላይ ሆኖ ማለት ነውና ለነዚህም የመተዳደሪያ ድንብ እንደሚያስፈልግ እኛንም ደግሞ የህግ 205 ላይ እንድንካተት እህታችን የጾታ ጥቃት በሚደርስባት ሰዓት ያው የመክሰስ እንድትካተት ማለት ነው። ሌላው ደግሞ የሚኒስትሪ ኦፍ ሌበር የአደጋ ጊዜ ስልክ ቢኖራቸው ያለው አቅም ችግር በደረሰ ሰዓት ሰው ቤት ገብተው እርምጃ መውሰድ ወይንም ደግሞ ህግ ማስከበር ህግ አካል ጋር ማድረግ ስለማይችል ጠንካራ የሆነ ባጀት አቅም ሊሰጣቸው ይገባል ማለት ነው። ቤዚክሊ ትልቁ ጥያቄያችን እኛ ምንድነው ሎ 205 ላይ እንድንካተት ነው ማለት ነው።
እጅግ በጣም አመሰግናለሁ። ባንሺመር በሊባኖስ የሚገኙ የሰው ቤት ውስጥ ተቀጥረው የሚሰሩ ሰራተኞች እየደረሰባቸው ያለውን ጾታዊ ትንኮሳ በተመለከተ ስለተደረገው አዲስ ጥናት ስለአብራራሽልን ስለነገርሽን በእጅጉ እናመሰግናለን። ባንቺመር እኛ ለኛ የተሰኘው በሊባኖስ የሚገኙ ኢትዮጵያውያንን ጉዳይ በሚከታተል ማህበር ውስጥ ዋና ስራ አስኪያጅ ናት። አብረሽን ስለነበርሽ በእጅጉ አመሰግናለሁ ባንቺ።
ሰላም እኔም አመሰግናለሁ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስላላችሁ ደስ ብሎናል። ተመልካቾቻችን እንዲሁም አድማጮቻችን፣ ወደ ቀጣዩ ዝግጅት ስንሻገር በኢትዮጵያ የተለያዩ አካባቢዎች የትምህርት ቤት ምገባ መርሃ ግብር እየተጀመረ እንደሆነ ተሰምቷል። የኦሮሚያ ክልል 7.5 ሚሊዮን ተማሪዎችን መመገብ መጀመሩን ሲያስታውቅ፣ የድሬዳዋ አስተዳደርም በ89ኙም የመንግስት አንደኛ ደረጃ ትምህርት ቤቶች የምገባ መርሃ ግብር ለመጀመር እየተሰናዳ መሆኑን ተናግሯል። አዲስ ቸኮል ዝርዝሩን ነግረናል።
ይህ በድሬዳዋ የሚገኘው የከዚራ የመጀመሪያ ደረጃ ትምህርት ቤት ነው። ጧት ወደ ትምህርት ቤት ከሚመጡ ተማሪዎች መካከል በችግር የተነሳ ቁርስ ማግኘት አይችልም ተብለው በትምህርት ቤቱ የተለዩ ህጻናት ወስን ቢራቱ የተባለ ግለሰብ በሚያስተባብረው የረድኤት ድርጅት አማካኝነት ቁርስ ይመገባሉ። የትምህርት ቤት ምገባ ፕሮግራም በድርቅ ምክንያት ትምህርታቸውን ላቋርጡ የሚችሉ የአርብቶ አደር ልጆችን በመመገብ የተጀመረ መርሃ ግብር ነው። በዚህም የምገባ ፕሮግራም በ2008 ዓ.ም ተከስቶ በነበረው ድርቅ ከረድኤት ድርጅቶች በተገኘ ድጋፍ እንደተጀመረ ያገኘነው መረጃ ያመለክታል። ይሁንና የከተማ ነዋሪ የሆኑ ተረጂዎችንም ታሳቢ በማድረግ የተጀመረው ከአራት ዓመት በፊት በአዲስ አበባ ከተማ ሲሆን፣ በተመሳሳይ ጊዜ በድሬዳዋም በተመረጡ ትምህርት ቤቶች በመቶዎች ለሚቆጠሩ ተማሪዎች ብቻ ምግብ በማቅረብ ነበር የተጀመረው። በድሬዳዋ የገጠር ቀበሌዎች ግን ከ2008 ዓ.ም ጀምሮ ለድርቅ ተጎጂ ተማሪዎች ምግብ ሲቀርብ ቆይቷል። የአዲስ አበባ አስተዳደር የድጋፍ አድማሱን በማስፋት በዙሪያው ላሉ የኦሮሚያ ልዩ ዞን ትምህርት ቤት ተማሪዎችም ተመሳሳይ ምገባ ፕሮግራም ሲያካሄድ ቆይቷል። የኦሮሚያ ክልል በበኩሉ የአገልግሎት አድማሱን በማስፋት ከአንደኛ እስከ አራተኛ ክፍል ትምህርት በሚሰጥባቸው ሁሉም የክልሉ ትምህርት ቤቶች ለሚማሩ ቁጥራቸው 7.5 ሚሊዮን ለሚደርሱ ተማሪዎች የምግብ ፕሮግራም እንደሚጀምር ለአሜሪካ ድምጽ አስታውቆ ነበር። በዛሬው ዕለት የመንግስት መገናኛ ብዙሃን ምገባው መጀመሩን ይፋ አድርገዋል። የክልሉ አደጋ መከላከል ወይም ቡሳ ጎነፋም ለዚሁ ዓላማ ከልዩ ልዩ አካላት 500 ሚሊዮን ብር ሲያሰባስብ መቆየቱን አስታውቋል። ካምና ጀምሮ በምስራቅ አፍሪካ በተከሰተው ድርቅ ተጎጂ ለሆኑ የደቡብና ሶማሌ ክልል ተማሪዎች በረጂ ድርጅቶች ትብብር ምገባ እየተካሄደ መሆኑን ያገኘነው መረጃ ያመለክታል። በዚህ ረገድ በደቡብ ክልል የደቡብ ኦሞ ዞንና ያሌ ልዩ ወረዳ ተማሪዎች የምገባ ፕሮግራሙ ተጠቃሚ መሆናቸውን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ጌሌጎ ጎልቶሞ ለአሜሪካ ድምጽ አስታውቀዋል።
የአንዱ በመንግስት አስቸኳይ የምገባ ፕሮግራም የምንለው ነው። ሁለተኛ በዓለም ምግብ ፕሮግራም አርብቶ አደር አካባቢ የሚተገበር ምገባ ነው እና በዚህ በሁለት መንገድ ነው እኛ ጋር ምገባ ፕሮግራም የምናስገደው ማለት ነው። የአርብቶ አደር አካባቢ ያሉ ስድስት ወረዳ ነው ያለው። ስድስቱም ወረዳ ላይ እና አንድ አሌልዩ ወረዳ ላይ ይተገበራል። ሁሉም ትምህርት ቤቶች ላይ ማለት ነው። ከሁለተኛ ደረጃ ውጭ መጀመሪያ ደረጃ ትምህርት ቤቶች ላይ
የድርቁ ዋነኛ ተጎጂ በሆነው የሶማሌ ክልል በርካታ ትምህርት ቤቶችም ተመሳሳይ ድጋፍ ለተማሪዎች እየቀረበ መሆኑን ያገኘነው መረጃ ያመለክታል። በድሬዳዋ የገጠር ቀበሌዎች ከሚገኙ 31 ትምህርት ቤቶችም የድርቅ ተጠቂ ናቸው ተብለው በተመረጡ 14 ትምህርት ቤቶች ተመሳሳይ ምገባ ስራ እየተሰራ መሆኑን የአስተዳደሩ ትምህርት ቢሮ ኃላፊ ወይዘሮ ሙልካ ማመድ በተለይ ለአሜሪካ ድምጽ አስታውቀዋል።
እኛም በድሬዳዋ ደረጃ ስንወስድ ምገባ ከ2008 ጀምሮ ነው ድርቅ በተከሰተ ጊዜ በፌደራል በጀት ድጋፍ የተጀመረው እስከ 2008 እስከ 2010 ተጀምሮ በመሃል ደግሞ ለሁለት አመት በበጀት ምክንያት ተቋርጦ ነበር። በ2013 ጀምሮ ደግሞ አስተዳደራችንም ሙሉም ትምህርት ቤቱ ከተማም ገጠርም ለመመገብ እቅድ ቢኖረው ካለው በጀትና ሁሉንም ማዳረስ ባለመቻሉ 14 ትምህርት ቤት ላይ ምገባ ስንተገብር ቆይተናል። በመንግስት በጀት ማለት ነው።
ከነዚህ የገጠር ተማሪዎች ባሻገር በከተሞችም አቶ ወስን ቢራሱ ያቋቋመው የድሬ ፍሬዎች በጎ አድራጎት በተባለ ድርጅቱ አማካኝነት በዘንድሮ የበጀት አመት በ12 ትምህርት ቤቶች ለተመረጡ 1000 ችግረኛ ልጆች በየቀኑ ቁርስ ያቀርባል።
አብዛኛው ተማሪዎች ደስተኛ አይደሉም። ትምህርታቸውን አቋርጠው ይወጣሉ፣ ደስተኛ ይሆናሉ፣ ያጥለሸልሻቸዋል። አርፍዶን ይመጣል በሚል ተነገረኝ። ምን የዝግነት ነው ይችላል ወጣ በሚል ለዘጠኝነት ጓደኞች ተናገርኩ። ምንም ሊሆን አልቻለም። ሜሪላንድ ላይ የምትገኙ እህት የወጋጁ ጋር ተናገርኩ። 2010 ላይ ምገባ ጀመርን ማለት ነው። 210 ተማሪ እያልን እንግዲህ ዛሬ ቤል ቤተሰቦች ጋር መተባበር እንዲሁም ዋች ኤንድ ፕሬየር ሚኒስትሪ ቴክሳስ ሲኒር ሚኒስትሪ አዲስ አበባና ናዝሬት ቢሮን ፕላንት ያደረገ ከሱ ጋር በመሆን እስከ 2014 12 ትምህርት ቤት ላይ 1000 ተማሪዎችን እየመገብን እንገኛለን ማለት ነው።
የምገባ መርሃ ግብሩ ባስገኘው ፋይዳ ላይ የተደረገ ጥናት እንደሚያመለክተው በተማሪዎች መጠነ ማቋረጥና ውጤት ላይ ትርጉም ያለው ለውጥ ማስገኘቱን የድሬዳዋ ትምህርት ቢሮ ኃላፊው ወይዘሮ ሙለካ ማህመድ ይገልጻሉ።
ያለው ልዩነት ስናይ አንደኛ መጠነ ማቋረጥን በ2011 አካባቢ 21% ነበር። አሁን ላይ በቅርብ ሙሉ የ3 አመት ጥናት ባይደረግም የአመትን ስናይ ወደ 9% ዝቅ ያለበት ሂደቶች አሉ። እዛ ምገባም ያካሄድባቸው ትምህርት ቤቶች አካባቢ መጠነ መድገምም እንደዛ ተማሪ ቁርሱን በልቶ ከመጣ ተመግቦ ከመጣ በአግባቡ መምህርን ማዳመጥ ይችላል።
የምገባ ፕሮግራሙ ተጠቃሚ ህጻናትም ይሄንኑ የሚያጠናክር አስተያየት ነው ያላቸው።
4 አመት እዚህ ትምዝገባ ጀምሬያለሁ። 4 አመት ሙሉ
የምገባ መስመር ምን ተጠቅመዋል?
ብዙ ነገር ተቆምኛል። እኔ በጣም አሁን ደስ ይብሎኛል። በሰዓት ምንድገኝ ማርግቶኛል።
እየጠቅም ከመጀመሪያ ይሄ ነው እሺ። መጀመሪያ በጣም አረፍ ያለው ስመጣ ወይ አንድ ሰዓት ተኩል ምናምን መጣ ከገቡ በኋላ። አሁን ግን አንድ ሰዓት ሳይሆን ነው መጣ እዚህ።
ቁርስ ሁሉ ታገኘ ነበር ቤት ልጅ።
መጀመሪያ አንዳንድ ሰልበላ መጣለሁ።
ኮርስ ፈለጋ ከትምህርት ቤት የሚቀሩና የሚያርፉ ተማሪዎች አሁን ከሌሎች ተማሪዎች ቀድመው ትምህርት ቤት እንደሚገኙ የሚናገሩት ደግሞ የከዚራ የመጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ነማምሳ ረጋሳ ናቸው።
ልጆቻችን መጀመሪያ በጣም ያርፍዳሉ። ኮርስ ፈለጋ ወይ ደግሞ ኮርስ ሳይገሉ በጣም ይመጡና በጣም ይቸገሩ ነበር። ግን በአሁኑ ሰዓት ላይ ስንመለከት ተማሪዎቻችን ለትምህርት ፍለጋ ብቻ ሳይሆን ቁርሱን ፍለጋ በሚመጡበት ሰዓት የትምህርቱንም ጣዕም እዚህ ጋር ያዩ ጥሩ ውጤቶችን እያስመዘገቡ በትምህርት ጥራት በኩልም ጥሩ ነገሮች እያየን ነበርና
ሆኖም ያቅማነ ስለሆነ እንጂ ችግረኛ ተማሪዎችን ብቻ ለይቶ መመገብ ለተማሪዎቹ ስሜት ጥሩ ያለ መሆኑን ቢቻልም የአዲስ አበባ አስተዳደር እንደሚያደርገው ለሁሉም ተማሪዎች የምግብ አቅርቦት ማሳካት ተገቢ እንደነበር ወይዘሮ ሙልካ ይናገራሉ። ለዚህም የድሬዳዋ አስተዳደር የገቢ ማሰባሰቢያ አዘጋጅቶ የድሬዳዋ ልጆችና ወዳጆች 17 ሚሊዮን ብር ሊሰጡ ቃል የገቡ ሲሆን የአዲስ አበባ አስተዳደር ደግሞ የአንድ አመት ምገባውን ሙሉ ወጪ ሊሸፍን ቃል ገብቶ ነበር። አሁን የአዲስ አበባ ከተማ አስተዳደር እንዲሁም የድሬዳዋ ከተማ ወዳጆችና ተወላጆች የሆኑ በጎ ፈቃደኞች በገቡት ቃል መሰረት ድጋፍ ማድረግ ሲጀምሩ በድሬዳዋ የሚገኙ 90 መንግስት መጀመሪያ ደረጃ ትምህርት ቤቶች ተማሪዎች በሙሉ የትምህርት ቤት ምገባ ፕሮግራም ተጠቃሚ ሆናሉ ተብሎ ይጠበቃል። በዚህ ረገድ በአገር አቀፍ ደረጃ ለሁሉም የመጀመሪያ ደረጃ ተማሪዎች ምግብ እንዲቀርብ በፖሊሲ ደረጃ የወጣ መመሪያ ቢኖርም በፌዴራል ላይ የተጀመረ እንቅስቃሴ ካለ ይጠየቅናቸው። የትምህርት ሚኒስቴር የኮሙኒኬሽን ክፍል ግን የትምህርት ቤት ምገባ ስራው በፌዴራል ሳይሆን በክልሎች እየተተገበረ ያለ ፕሮጀክት ነው ሲሉ አስረድተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን አመሰግናለን። ጋቢና ቪኦኤ ይቀጥላል። የኢትዮጵያ ፕሬዚደንት ክብርት ሳህለወርቅ ዘውዴ ጽህፈት ቤትና አጋሮቹ ከሁለት ዓመት በፊት ሴት ዩኒቨርሲቲ ተማሪዎችን ለማብቃትና ስኬታማም ለማድረግ ከበቁ ሴት አመራሮች ጋር በመጣመር የምክክር ወይንም የሜንተርሺፕ መርሃ ግብር ማስጀመሩን አስታውቆ ነበር። ኤደን ገረመው ይሄ የምክክር ሂደት ምን ይመስላል ስትል መድረኩን ከፕሬዚደንታዊ ጽህፈት ቤቱ ጋር በመሆን የሚያስተባብረውን ዓለም አቀፍ የትምህርት ተቋም በዚህ ምክክር ውስጥ ያለፉ ወጣቶችንም እንዲሁም አሰልጣኞችን አነጋግራ ቀጣዩን ዘገባ ልካለች።
እንደ አውሮፓውያን አቆጣጠር በታህሳስ 2020 የኢትዮጵያ ፕሬዝዳንት ክብርት ሳህለወርቅ ዘውዴ ቢሮ ከሴቶችና ማህበራዊ ሚኒስቴር ጋር በጋራ በመሆን ሴት የከፍተኛ ትምህርት ተማሪዎች የተሻለ የውቀትና የመሪነት ልቀትን እንዲያዳብሩ በሙያቸው ከላቁና ከበቁ ሴቶች ጋር በማጣመር የሜንተርሺፕ ወይም ደግሞ ተከታታይ የሆነ የምክክር አገልግሎት እንዲኖራቸው የሚያደርግ መርሃ ግብር መጀመሩን ይፋ አደረገ። ይህን የማማከር ሂደትም የፕሬዝዳንቷ ጽህፈት ቤት ከዓለም አቀፉ የትምህርት ተቋም International Institute of Education ጋር በመሆን ስልጠናውን እያስኬደ ይገኛል። ባለፉት 2 አመታትም 100 ለሚደርሱ ወጣት የከፍተኛ ትምህርት ተቋማት ሴት ተማሪዎች አስፈላጊው ድጋፍ ተደርጎላቸዋል። የዓለም አቀፉ የትምህርት ተቋም ከሳራ በታች የኢትዮጵያ ዳይሬክተር ወይዘሮ ኢትዮጵያ ጥላሁን ስለዚህ መርሃ ግብር እንዲያስረዳሉ።
Presidential Mentorship Program ነው የሚባለው። ፕሮግራሙ በክብርት ፕሬዝዳንት ኢኒሼቲቭ ተደረገና ጌትስ ፋውንዴሽን ሰፖርት እያደረገ የሚገኝ ፕሮግራሙ የገንዘብ ድጋፉን በጌትስ ፋውንዴሽን እየተደገፈ ያለው ከሚኒስትሪ ኦፍ ሳይንስ ኤንድ ቴክኖሎጂ በፊት ከነበረው ጋር አሁን ሚኒስትሪ ኦፍ ኤዱኬሽን የጀንደር ዳይሬክተሬት ጋር እና ከአምስት ዩኒቨርሲቲዎች ጋር የሚሰራ ፕሮግራም ነው። ያው ኢኒሼሽኑ በፕሬዚዳንት ሳህለ ወርቅ ነው የተጀመረው እና አምስቱን ዩኒቨርሲቲዎች 25 ዩኒቨርሲቲዎች አፕላይ ካደረጉ በኋላ ተመርጠው ነው ሪክሩት ተደርገው ነው ሪክሩትመንት ክራይቴሪያ ተቀምጦላቸው ያሸነፉት አምስት ዩኒቨርሲቲዎች ናቸው እዚህ ፕሮግራም ላይ ኢንቮልቭ ያደረጉት። 1500 ሴት ተማሪዎችን የመጨረሻ 2 አመት የቀራቸው ሴት ተማሪዎች ወደ ስራ ዓለም ሲቀላቀሉ ጥሩ ሊደር እንዲሆኑ ወይም ደግሞ ጥሩ መሪ እንዲሆኑ ጥሩ ሰራተኛ እንዲሆኑ የስራ ዓለም ላይ ያለው ነገር ምን ይመስላል? ምክንያቱም ከትምህርት ዓለም የተለየ ነውና የትምህርት ዓለሙ ላይ ከቆዩ በኋላ ወደዛ ሲቀላቀሉ ያሉ ተግዳሮቶች ወይም ችግሮች ምንድናቸው? ኦፖርቹኒቲዎች ወይም ጥሩ የሚገኙ ነገሮች አሉ ወይ? እንዴት ነው መስራት ያለባቸው የሚለውን እንዲያሳዩአቸው ከሜንተሮች ጋር ነው አታች የሚደረጉት።
ይህ የምክክርና የስልጠና ሂደት የተሳካ እንዲሆን ሜንተር ተብለው የተመረጡ የበቁ አማካሪ ሴቶችም ስልጠና እንደሚያገኙ ወይዘሮ ኢትዮጵያ ይናገራሉ።
ልጆቹ የራሳቸውን ውሳኔ ሊወስኑ የሚችሉበትን አማላካች ሆኑ ነገሮችን መስጠት የሚቻለው የሚለው ነገር ትሬኒንግ ላይ በጣም ጎልቶ እንዲወጣ እናረጋለን። ምክንያቱም አድቫይስ መስጠት ጀምሪ ልጆቹ ራሳቸውን መዝጋት ራሳቸውን ማሽሽ ይፈልጋሉ። ምክንያቱም ተደጋግሞ አድቫይስ ሲሰጣቸው የቆዩ ልጆች ናቸው በቤተሰባቸውም በሌሎችም በአስተማሪዎቻቸውም እና እዛ በተለየ በኩ እንዲቀርቧቸው እንደ ትልቅ እህት እንደ ትልቅ አክስት ሊሆን ይችላል እንደ እናትም ሆኖ ግን ከአድቫይስ በዘለለ ልጆቹ ሊወስዱ የሚችሉትን ነገር እንዲወስዱ አድርጎ አመቻችተው የመስጠትን ፋሲሊቴሽን ነው የምንሰጣቸው።
በዚህ ሂደት ውስጥ ወጣት ሴት ተማሪዎችን በማብቃት ላይ የሚሳተፉት ወይዘሮ ትግስት ነጋሽ ጋዜጠኛ የነበሩ ሲሆን በአሁን ሰዓት ደግሞ በፕላን ኢንተርናሽናል ተቋም ውስጥ ባልደረባ ናቸው። ወይዘሮ ትግስት ያለፈውን አንድ አመት ተኩል የሚሆን ጊዜ 5 ሴት ዩኒቨርሲቲ ተማሪዎችን በማሰልጠን በማማከር እያገለገሉ ይገኛሉ። አሁን ላይ ልጆቼ ወይም ደግሞ ታናሽ እህቶቼ ናቸው ሲሉ በተደጋጋሚ የሚያነሷቸው ወጣቶች ጋር ሲተዋወቁ ስላስተዋላቸው ተግዳሮቶች እንዲያስረዳሉ።
ነበረ ትልቁ አጀንዳ ለሁሉም መንገዳና አዲስ ከመሆኑ አንፃር ትምህርት የኮቪድን ሁኔታ አይቶ በዛ መልኩ ነው የተቃኘው። አንዳንድ ፕሮግራሞቻቸው በዩኒቨርሲቲ አሰጣጥ ደረጃ ላይ ሳንዱች ሆኖ ተጨምቀው ይመጣሉ። አንድ አመትን በአራት ወር የመጨረስ የአይነት ነገሮች በጣም ፈተናቸው ነበረ። በተለይ እኔ አሰለጥናቸው ረዳቸው አግዛቸው የነበሩ ሴት ተማሪዎች በዚህ በጣም ተፈትነው ብዙ ጥታቸው እንደሚፈልጉት ያልሆነላቸው አንዳንድም እዛ ውስጥ እምናየው ይሄ የስሜት መውረድ የስሜት መላሸቅ አይነት ነገሮች በጣም አይችል ነበርና እሱን ማከም ይበቃል። እዚሁ ላይ ደግሞ ከቤተሰብ ተነጥለው መምጣታቸውን ከግምት ውስጥ ማስገባት ያስፈልጋልና አጋዥ የሌለው ነገር አንድ ክፍል ውስጥ ታጭቀው ይሄንን ነገር መልመድ ትልቅ ፈተና ሆኖባቸው ነበር። እቺም የሀገሪቱ የትምህርት አሰጣጥ ላይ ምንም አይነት ነገር ማለት ባንችልም እኛ ግን በተጓዳኝ ማገዝ ነበርብንና ያንን ፈተና እንዲያልፉ በየሚፈልጉት እነሱ የሚፈልጓቸው የትምህርት አይነቶች ከሚወስዷቸው ኮርሶች ተነስቼ የተለያዩ ሰዎችን አዘጋጅላቸው ነበር። በአገር ውስጥም በውጭም ያሉ እንዲያገኙቸው በተለያየ አይነት ፕላትፎርም በተለይ ቨርቹዋል የሆኑ ኦንላይን የሆኑ ሲስተም መጠቀም ስለሚችሉ በሱ መልኩ ውይይቶችን አደርግላቸው ነበር። ለትምርታቸው ብቻ አይደለም ለስነ ልቦናቸውም ጭምር።
ወይዘሮ ትግስት ከዚህ በተጨማሪም ወጣቶቹ በራስ የመተማመን ችግርም ነበረባቸው ይላሉ።
ከዛው ውጭ ግን ከቤተሰብ ጋር የሚያያዙና በተለይ ለራሳቸው የሚሰጡት ግምት ትልቅ ፈተና ውስጥ ፈተናቸው ነበር። እዚህ ቦታ ላይ እንደርሳለን ብለው የሚያስቡት ነገር ካሉት ኮቪድ ብቻም ሳይሆን ሌላ ተጨማሪ ችግሮች ጋር ሲታይ በብዙ ነገር ቢጠብቁትም ነገር ሊያገኙአቸው በሱ የሚመጡ የስሜት መዋዠቅስ ነገሮች በጣም ፈተና ነበሩ። እነሱም በየግል ለምሳሌ የዚህ ስልጠና መርሃ ግብር አንዱ ያስቀመጡት መመሪያ እኛ እንዳሰልጣኝ ትምህርት ቤታቸው ሄደን ነው ያን ስልጠና መስጠት ያለብን። ከትምህርት ቤት ማስወጣት አይቻልም። አንዳንዴ ከትምህርት ቤት ማስወጣት የሚያስገድድ ሁኔታዎች ላይ ሲሆኑ በግል ያስፈቅጄ ያንን አረግ ነበረ። በግል ይዣቸው ወጣ ነበረ። አንዳንድ ቦታዎች ይዣቸው ሄድ ነበረ። ይሄም ከፍቃድ ጋር በተያያዘ ነው። ከነዚህ ችግሮች ሊወጡ የምጠቀምባቸው መንገዶች ናቸው። ትላልቅ የሆኑ ሀገሮች ላይ የሚዘጋጁ ኮንፈረንሶች ሊሆን ይችላሉ፣ ስብሰባዎች ሊሆን ይችላሉ። በተለይ ከነሱ ትምህርት ጋር የተያያዙ ሲሆን ኃላፊነት ወስደው እንዲሰሩ፣ እንዲያዩ፣ እንዲሰበሰቡ አልፎ ተርፎ አዳዲስ ሰዎችን የሚገናኙበት መድረኮች እንዲሆኑ በማድረግ ከነዚህ አይነት ስሜት የሚወጡበት ነገር የማድረግ እድሉ ነበረኝ። አንዳንዴ በግሌ መጻፍ ስለገዛው ስለመስጠት ድረስ የሚፈልጉትን ነገር ከመጠየቅ አንፃር ስለዚህ እነዚህ ነገሮች ውቀታቸው ሰፋ እንዲል አግዟቸዋል። ከዛው ጭንዳልኩት ልቆ ነገር ትላልቅ ኔትወርኮች አሉ ወጣቶችን አሳታፊ የሚያደርጉ እዛ ውስጥ በአባልነት እንድንመዘገቡና በተለይ ቅዳሜና እሁድ ላይ ባላችሁ የረፍት ጊዜ እነዚህ ኔትወርኮች ተጠቅመው ራሳቸውን ትምህርት ላይ ብቻም ሳይሆን በሌላውም እውቀታቸው ማዳበር የሚችሉበት ነገር በደንብ አስተናዳላችሁ ነበር። አንዱ የራሴ የስልጠና ስልቴ ከመሆኑ አንፃር ይሄን ነገር በደንብ እንሽ ላይ ታግብሬ ነበር። ስለዚህ ውጤታማ ሆኗል።
ነገሩ ትግስት በግላቸው የሚያቋቸውን ሰዎችና የትስስር መንገዶችን በመጠቀም ወጣቶቹ የተለያዩ ክህሎቶችን እንዲያዳብሩ ያገዙ ሲሆን ከነዚህም አንዱ በዩናይትድ ስቴትስ በሜሪላንድ ግዛት ከሚገኘው ከታርጌትድ ቴክኖሎጂ ተቋም ጋር በመሆን የቴክኖሎጂ ትምህርትን እንዲያገኙ ማድረግ ነው። ወይዘሮ ነጻነት በጋለ በታርጌትድ ቴክኖሎጂ ተቋም ውስጥ የቴክኖሎጂ ተንታኝና አሰልጣኝ ሲሆኑ በዚህ መርሃ ግብር ተሳታፊ የሆኑ ወጣቶችን ኢመደበኛ በሆነ መልኩ በነጻ በቴክኖሎጂ ስልጠና አሰጡ ቆይቷል።
ከዚህ ከሜንተሪንግ መርሃ ግብሩ ጋራ የቀጥታ ግንኙነት ባይኖረኝም ሜንተሮቹ በሚያስፈልገው ተማሪዎች ላይ በሚያዩት ክፍተትና በሚያስፈልጋቸው ድጋፍ የተሻለ አማራጮችን ሲፈልጉ ወደ ታርጌት ቴክኖሎጂ ወይም ደግሞ ወደኛ የስልጠና ማዕከል መጥተው ተማሪዎቹ ለሚያስፈልጋቸው ድጋፍ ተጨማሪ ነገሮችን እኛ እናደርጋለን። የቀጥታም ባይሆን በተዘዋዋሪ ግን ተማሪዎቹን እኛ ያገኘን ድጋፍን ሰጣቸዋለን። በፕሬዝደንት ባለው ነገር ብቻ ሳይሆን በዩማኤ በሚሰራው ብቻ ሳይሆን ቀደም ባለው ጊዜያቶችም በዩኒቨርሲቲዎች ውስጥ በተለያየ ኢትዮጵያ ውስጥ በሚገኙ ከፍተኛ ተቋማት ውስጥ እንሰጣለን። ይህን ድጋፍ በነፃ ነው ይህን ድጋፍ ስናደርግ። አሁን ግን በተለየ ደግሞ ሴቶች ላይ እና ተማሪዎች ላይ ወጣት ተማሪዎች ላይ ያተኮረ ፕሮግራም ስለሆነ ይህንንም ሞር ደግሞ እዛ ላይ ለመስራት ፍላጎት አደረብን። ተጨማሪ ከትምህርቱ የነፃ የስኮላርሽፕ ተጨማሪ ለልጆች የሚያስፈልጋቸውን ተጨማሪ ነገርም ለማድረግ እያደረግን ነው። እስካሁን በርካታ ተማሪዎችን ተቀብለናል። በመጪው አዲስ ዓመት በዚህ የ2015 ዓመትም ተጨማሪ ተማሪዎችን ለመቀበል ዝግጅት ላይ ነን። ግን ከዚህ ቀደምም የተመረቁም ተማሪዎች አሉን። ከዩኒቨርሲቲውም ተጨርሰው የወጡ አሁን ላይም እየተማሩ ያሉ ተማሪዎች አሉ። በቁጥር እስከ 15 ተማሪዎች ሴቶች ብቻ የሆኑ ተቀብለን እያሰለጠን ነው።
ወይዘሮ ነጻነት ምንም እንኳን ተማሪዎቹ በቂ የሚባል ማገዣ ባይኖራቸውም አቀባበላቸው ግን አስደሳች ነው ይላሉ። ተማሪዎቹ በቅርቡ ተመርቀው በቶሎ ወደ ስራ ለመግባታቸውም እንደ ትልቅ ስኬት ያነሱታል።
በዚህ አሁን ሐምሌና ነሐሴ ላይ ከተመረቁ ተማሪዎች እኛ ጋር ከነበሩ ተማሪዎች ውስጥ ወደ ስራ የገቡ አሉና ይሄ እንደውም በዚህ በቅርቡ የሰማሁት ላስት ዊክ የሰማሁት ጥሩ ዲምስ ነውና ወደ ስራ በቀላሉ ለመሄድ አስችሏቸዋል። ተጨማሪ ከወሰዱት የዩኒቨርሲቲ ትምህርት ተጨማሪ ጎን ለጎን እንደዚህ አይነት አጫጭር ኮርሶችን እኛ ምንሰጣቸው አይነት እያገኙ ሲሄዱ ወደ ስራ መሄድ ነገሩን አቅልሎላቸዋልና ይሄ በጣም ውጤታማ ነገር ነውና ደስተኛ ያደረገን ይሄ ነው። አንዱ
በዚህ ድል ተጠቃሚ ከሆኑት ወጣቶች መካከል ጽዮን መንሻ አንዷ ናት። ጽዮን በቅርቡ በሜካኒካል ምህንድስና ኮራት በፊት የተመረቀች ሲሆን ስራ ለማግኘት ጊዜ እንዳልፈጀባትና ይሄ ስልጠናም ለዚህ እንዳገዛት ትናገራለች።
ታንያነት ትግስት ካሳ ተባራለች። ዛሬ በዚህ አጋጣሚ ማመስገን ፈልጋለሁ። ይህ ፕሮግራም የተጀመረው በተጎዳሁበት ጊዜ ነበረ። በደም ትምህርቶችም ካብደው ነበር፣ ህይወቱም ካብደው ነበር። ብዙ ነገር ተደራራቢ ነበርና በዛ ጊዜ ስለሆነ ምታግዘኝ በደም ጋይድ መስራቴ ሜንቶር ነበረች ያደረሰችኝ እና በሊደርሺፕም ኮሙኒኬሽንም እንደዚሁም ፐብሊክ ስፒኪንግዎችን ለዚህ ስኪሎችም ያላቸው ህይወታችን ያጋጥም ልናዳብራቸው የሚገቡን ስኪሎች በደንብ እያለማመደችን ከሰው ጋርም እያስተዋወቀችን ሮል ሞዴልም የሆነ ሰው እንደዚሁም ጻፎችንም ሰጠን ነበረ። በጀስ ታደርገናለች። በቃ በሁሉም በትምህርታችን ብቻ አይደለም በላይፋችን የገባች ተመራቂዎች ስለነበርንም እሱን ትንሽ አስቸግረውን ነበረ ለእኛም ወጣን ምን እንደምናደርግ ምን እንደምንሰራና
እንዲሁም ተመልካቾቻችን አብራችሁ ስለነበራችሁ በእጅጉ እናመሰግናለን። የነገ ሰው ዘለን መስካም ነው።